ሰላም ጤና ይስጥልን ጋቢና ቪኦኤ ከአሜሪካ ድምጽ ጀመረ። ከምሽቱ ዝግጅቶቻችን መካከል
business እኔ በቃ አገር በኢትዮጵያም ያለው ፋሚሊዎች በጣም ሁሉ business ነበር እንትን ያለው እየሰሩ የነበሩት 10 አመት 9 አመት 10 አመት ራሱ የነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ ፈልጌ ማለት ነው።
የዩኒቨርሲቲ ማድረያ ክፍሉን ወደ ውቅና የኢትዮጵያ ቡና መዳረሻ የቀየረው ወጣት ተሞክሮ ነው ቀደም ሲል ሰማችሁት። ሌሎችም ዘገባዎች አሉን። በሚሽቱ አስማማየ ነው የሚሽቱ ዝግጅት መራለው። ኤልያስ አስማሪ ስቱዲዮ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚው መሰናዶን ሻገር። ፍራውል አህመድ በዩናይትድ ስቴትስ ሚዙሪ ግዛት ውስጥ በሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደረያ ክፍል ውስጥ የጀመረው የቡና ንግድ አድጎ ሞይ ካፌ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል። ሀብታሙ ስዩም ነው ያናገረው፣ እንደሚከተለው ወደ እናንተ ይደርሳል።
ፍራውል አህመድ በሚዙሪ ግዛት ውስጥ የሚገኘው ሴንት ሉዊስ ዩኒቨርሲቲ ተማሪ ነው። በማደረያ ክፍል ውስጥ ድንገት የጀመረው የቡና ንግድ ሞይ ካፌ የተሰኘ ታዋቂ የቡና አቀነባባሪ ድርጅት ባለቤት አድርጎታል። በትንሹ የተጀመረው ስራ ዛሬ ወጣቱን ትውልድ ኢትዮጵያዊ ከከተማው የተሻገረ እውቅና እንዲያገኝና ለበርካታ ወጣቶች መነቃቃትን እንዲፈጥር አስችሎታል። ከሰሞኑ ወደ ዋሽንግተን ዲሲ ብቅ ባለበት ወቅት በተያያዥ ጉዳዮች ላይ ከጋቢና ቪኦኤ ጋር ተጫውቷል። አስቀድሞ ስለ አስተዳደጉ ይነግረናል።
ታውልጄ ያደኩት ኢትዮጵያ ነው። የተወለድኩት ጭሮ ወይ ደግሞ አሰበ ተፈሪ ወደ ሀረርጌ ነው። ከዛን ደግሞ ናዝሬት የተማርኩት ከአራተኛ ክፍል ጀምሮ እስከ ስምንተኛ ክፍል። ከዛም በኋላ እዚህ 14 አመቴ ነው እዚህ የመጣሁት። 14 አመቴ እዚህ 2017 እዚህ መጥቼ በቃ ሃይ ስኩል የተማርኩት እዚህ አሜሪካ ነው። ከዛን አሁን ዩኒቨርሲቲ 3 አመት ጨርሼ 1 አመት ነው የሚቀረኝ።
የምትማርበት ዩኒቨርሲቲ ሴንት ሉዊስ ዩኒቨርሲቲ ውስጥ ነው የምትማረው?
አዎ፣ ሴንት ሉዊስ ዩኒቨርሲቲ ነው የምማረው። እዛ መጀመሪያ የመጣሁበት ከተማ ነው። በጣም አላራ ኦፖርቹኒቲ ስላገኘው እዛ መሄድ አልፈልኩም ሌላ ቦታ። እዛ ነው እየተማርኩ ያለሁት።
ለትምህርት በመጣሁበት ዩኒቨርሲቲ ውስጥ አዲስ የንግድ ሐሳብ ጀምረህ የተማሪዎችን የመምህራንን በአጠቃላይ ደግሞ እዛ ያለውን ማህበረሰብ ትኩረት ለመያዝ በቅተሃል። እሱም በራስህ ማደሪያ ክፍል ወይንም ዶርም ውስጥ የጀመርከው የቡና ንግድ ነው። ስለ አጀማመሩ ንገረኝ እስቲ፣ እንዴት ሐሳቡ መጣልህ?
ያ business እኔ በቃ አገር በኢትዮጵያም ያለው ፋሚሊዎች በጣም ሁሉ business ነበር እንትን ያለ እየሰሩ የነበሩት 10 አመት 9 አመት 10 አመት ራሱ የነበርኩ እሰራ ነበር ሱቅ ውስጥ ምናምን ራሴ ፈልጌ ማለት ነው። ስለዛ እዚህ ስመጣ በጣም opportunity እንዳለ ስላየው ብዙ ነገር ማድረግ ጀመርኩኝ። ስታክ ትሬዲንግ፣ ኢቤይ ላይ ምናምን ጫማ እየገዛሁ እየሸጥኩኝ ምናምን። ከዛን እዚህ ኮሌጅ ስመጣ በቃ ይሄ የቡና አይዲያ ሲመጣልኝ ብዙ አብዛኛው ሰው ኢትዮጵያን ቡና ምን ያህል እንደሚወዱ ሲገባኝ፣ አገር ቤት ደግሞ ፋርመሮቹ ምንም ብር አይሰሩም። ያ የሚሆነው ቡና ለቡናው በደንብ ስለማይከፈሉ ነው። ስለዛ እኔ ይሄንን እንትን ማረጋላ ሶሉሽን ማምጣት ስለምችል ስለመሰለኝ እንደዛ አይዲያ አግኝቼ በቃ ጀመርኩኝ።
በምትማርበት ትምህርት ቤት ውስጥ ይሄን ነገር ስትጀምር የነበረው ምላሽ ምንድነው? በትምህርት ቤቱ አስተዳደር፣ በአካባቢው ሰዎች ዘንድስ የፈጠረው እንግዳ ነገር አልነበረም ወይ?
አዎ፣ እንትኑ ሪስፖንሱ በአብዛኛው ብዙ ሰው እንዲህ አይዲያ ሲኖር ሲጀምር ብዙ ሰው በቃ ትንሽ ነገር ነው የሚመስላቸው። ለምን? እውነትም ነው፣ ትንሽ ነገር ነው ሲጀምር። ሁሌም ከትንሽ ነው የምጀምረው። ብዙ ሰው ፎከስ አያደርግብም። ከዛን እያደግ ስትመጣ ያኔ ነው በቃ አብዛኛው ሰው እንትን ማየት ምናምን ፎሎ ማድረግ የሚጀምሩት። እኔ የጀመርኩት ዶርም ሩም ውስጥ ነው። እና ፖሊሲ አለ ሁሉ አብዛኛው ዩኒቨርሲቲ business ዶርም ሩም ውስጥ ማድረግ አይችልም፣ ትራንዛክሽን ማድረግ አይችልም። ስለዛ እሱን እኔ business እንዳሳደግ ዶርም ሩም ውስጥ ፋይንድ አውት ሲያደርጉ ትንሽ እንትን በቃ ላ እንዳቆም ምናምን ፈልጎ ነበር። ግን እኔ ነገርኳቸው there is no way that I could stop። በጣም አንድ አመት ሁሉ እየለፋው ስለሆነ you kicked me out, you know. ትምርት ነው ማቆም ወንጂ ካሁን በኋላ እንዲ ለፍቼ እኔ እንን አላቆምም ስላቸው በቃ ችግር የለውም እሺ ስራና ትራንዛክሽን ብቻ አታርግ እሺ ቡና አንተ ምናምን ያርክ ለሌላ ሰው በፖስት አፍስ መልክ ሆነ ችግር የለውም ብሎ እሺ አለኝ ያን ነው ታ አንድ my favorite rule of for business entrepreneurship is never ask for permission, always apologize. So
ፍቃድ አጠይቅ ነገር ግን ከሆነ በኋላ ይቅርታ ጠይቅ
ፍቃድ አጠይቅ ይቅርታ መጠየቅ ይሻላል እና ለሳ ለዛ ብዬ በቃ ሁሉንም ነገር እንደዛ ነው ነው እንትን ይያልካለሁት በአብዛኛው እኔ የተማርኩት ብዙ እንትን rule ያሉት ማለት ነው you could break it yeah
ህጎች ቢኖሩም ለክፉ በማይሰጥ መንገድ እነሱን መስበር ወይንም መጣስ ማለት ነው ለመጀመሪያ ጊዜ ለገበያ ያቀረብከው ቡና ከሀገር ቤት በሻንጣ የተላከልህ እንደነበረ ሰምቻለሁ አሁን ግን በሻንጣ ሳይሆን እጅግ በሰፋና በገዘፈ መንገድ የቡና ንግዱን እንዲያስክ ሰምቻለሁ ምን ላይ ደረስክ ስላለህበት ደረጃና
Yes, የጀመርኩት እኔ አይዲያን ሲኖርኝ አገር ቤት ደውዬ ቡና ልልኩልኝ ትችላላችሁ አልኳቸው እናቴ ቤት እዛ ኢትዮጵያ ሄዳ ነበር ለቫኬሽን ሰመር እሷ ስመጣ ሻንጣ ውስጥ 30 ፓውንድ ነው ይዛ ነበር የመጣችው ከዛን እኔ ማወቅ የፈለግኩት ይህንን ነገር መሸጥ እችላለሁ ወይስ ነው በቃ ስለዛ ብዙ ማምጣት አልፈለግኩም ቢዝነሱን ቶሎ ብዬ እሱን 30 ፓውንድ ተጠቅሜ እንትን ስል ሽሸጠው በአንድ ቀን ውስጥ ምናምን ሽጠን ጨርሰን ከዛን I had to find a better way ሌላ ቡና ማመጥበት መንገድ እንትን አልኩኝና ከቀስ በቀስ ከዛ እንትን 100 ፓውንድ ወይ ከዛን ደግሞ ፓሌት ማምጣት ጀመርን
እየጨመረ መጣ ታመጣው መጠን ማለት ነው
አዎ እየጨመረ መጣን አሁን ባለፈው ወደ ሶስት ወር በፊት ምናምን ኮንቴነር እዚህ ያስገባንና አሁን ምናደርገው ለሰው ትንሽ ስሞል ባግ እንሸጣለን ቀጥታ ወደ ከስተመርስ ደግሞ ለእንትንም እንሸጣለን ማለት ነው ለሮስት አርግቶ ለሚሸጡት አሪፍ ኢትዮጵያን ቡና የሚፈልጉት ለእነሱም እንሸጣለን
በራስ ተነሳሽነት የጀመርከው የቡና ንግድ በብዙዎች አይን ውስጥ እንድትገባ አድርገዋል የመጪ ዘመን ህልምህ ምንድን ነው አሁን የጀመርከው ምን ማድረስ ነው የምትፈልገው
ማድረግ የምፈልገው the main goal is ፋርመሮቹ ኢትዮጵያ ፋርመሮቹ እንዳይቸገሩ ነው ፈጣሪ ይመስገን እዚህ እኔ አሜሪካን ያለሁት አላ ምንም እንደሆነ መኖር ይችላለሁ ግን እዛ አሁን ፋርመሮቹ እንደዛ ለፍቶ ብር አላ ኢነፍ መኒ ፋሚሊያቸውን ለማሳደር ብር እያገኙ ስላልሆነ እሱን ነው እኔ በደንብ ማድረግ የምፈልገው ስለዚህ አሁን በሚመጣው 5 ዓመት ወይ 10 ዓመት እኔ ማድረግ የምፈልገው እንዳለ በቃ አሁን እንዲህ ከዚህ የሄዱ ኤክስፖርት የሚያደርጉትን ፋርመሮችን በደንብ የማይከፍሉ ካምፓኒ ትላልቅ ካምፓኒዎችን እነሱን እንዳለ እኔ ከኢትዮጵያ ውስጥ አባረን እኔ ከፋርመሮቹ ጋር እየሰራን እነሱ ብር በደንብ ቡናቸውን ሽጠው ማለት ነው ለሰሩት በደንብ እንዲከፈላቸው እንደዛ ነው እኔ ማድረግ የምፈልገው እንዳይቸገሩ ማለት ነው
መልካም በስተመጨረሻ በርካታ ወጣቶች እንቅላታቸው ውስጥ የተለያየ የንግድ ሀሳብ የፈጠራ ሀሳብ አላቸው ወደ እውነታ በመቀየር ረገድ ውስጥ ደግሞ ፍርሃቱ ስጋቱ ይዛቸዋል ለነሱ የምትመክረው ምክር ምንድን ነው
መጀመር እስ በደንብ የሚከብደው ነገር ስለ ቢዝነስ መጀመሩ ነው ማለት ነው ዝም ብለህ አንዴ ከጀመርክ ቀስ በቀስ እያልክ አንተ ሳታውቅ ትልቅ ቦታ ልደርስ ትችላለህ ግን መጀመሩ ነው በደንብ የሚከብደው ለአብዛኛው ሰው እኔ አሁን ቡናውን ስጀምር ልጀምር የነበረው እንትን ካርት እያርኩኝ ቡና ለተማሪዎቹ ካምፓስ ላይ መሸጥ ነበር ግን እሱ ኦንላይን ቡና እንዲሸጥ አድርገን ከዛ እሱ ደግሞ ወደ ኮንቴነር ምናምን ለሌላ ሮስተሮች እንድንሸጥ አድርገን ስለዛ ማወቅ የለብህም ፕላን አይኖርህ ችግር የለውም አንዳንድ ሰው በቃ ፕላን እንደ ፐርፌክት ፕላን እንዲኖራቸው ነው የሚፈልጉት ለዛ ነው የሚጠብቁት እሱ እንደውም ቶሎ ብለ እንዳታደርግ ሊያደርግ ይችላል ፕላን መኖር ማለት ነው ሶ ፕላን ካልኖረ አሪፍ ነው ጀስት ጀምር እና ሳታውቅ ትልቅ ቦታ ልደርስ ትችላለህ
ስለዚህ ካለ ስጋት ነገሮችን መጀመር የሆኑ ነገሮችን ለማድረግ ወደ ኋላ የሚለውን ስሜት መታገል ላይ ነው ማተኮር ያለባችሁ ነው ምትለይ?
አዎ አዎ ኢትስ ኦኬ መፍራቱ ችግር የለውም ግን ስቲል ዱ ኢት ያ
በጣም አመሰግናለሁ ፍራው ለአህመድ ለነበረን ቆይታ ከሴንት ሉዊስ ከተማ እዚህ ዋሽንግተን ዲሲ ከተማ በመጣህበት ጊዜ ነው ያገኘው ላጋራህን ሐሳብ ለሁሉ ነገር አመስግኝ ነኝ
በጣም አመሰግናለሁ ለኦፖርቹኒቲ እና ያ ታንክ ዩ አመሰግናለሁ
ቀጥለን ደግሞ በኢትዮጵያ ሙዚቃ አልበም ስራዎች መማማቅ የተመለከተ ዘገባ እናደርሳችሁ። ኢትዮጵያ ከቅርብ ጊዜያት ወዲህ አዳዲስ የሙዚቃ አልበሞች በብዛት እየወጡ ነው። ባለፉት 3 ወራት ብቻ ከ6 በላይ አልበሞች ወደ አድማጮች ደርሰዋል። በቅርቡ የመጀመሪያ ሙዚቃ አልበሙን ያወጣው ድምጻዊ ማስተዋል ያዩ በአድማጮች ዘንድ ያገኘው ተቀባይነት ለሁለተኛው ስራው መነሳሳት እንደፈጠረለት ይናገራል። በዚህ ጉዳይ ያዘጋጀነው ዘገባ እንደሚከተለው ይቀርባል።
ጉንጫያ ወጣም ሰምብር አይጎልም ቢሳም ከንፈር አክፈው የላኩት ዳብሰው ካካል መደተን ሳይተው
ማስተዋል እያዩ በቅርቡ የሙዚቃ አልበሞቻቸውን ከአድማጮች ጆሮ ካደረሱ ወጣት ድምጻውያን መካከል አንዱ ነው። የመጀመሪያ አልበም ስራው በመግቢያው ላይ ያዘመልንን መጥቼ ነበር በሚል የሰየመውን ጨምሮ 14 ዜማዎችን ይዟል። በዩቲዩብ የማበረች ስስር ገጽ ከተለቀቀ አንድ ወር የሆነ አልበሙ በአድማጮች ዘንድ እንደተወደደለት ማስተዋል ይናገራል።
በጣም ደስ ይላል ስሜቱ። አክቹሊ አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው። ትንሽ ረፍት አለውና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስ የሚል ስሜት አይፎይታ አለው ጠቅለል ሳደርገውና እዛ በተረፈ ደግሞ የሰዎችንም ደግሞ ሪስፖንስ ስታዩ ደስ ይላል። እጅግ በጣም ደስ ይላል። የሰራው ስራ ሰው ሲወድልና በጣም እጅግ በጣም ደስ ይላል። ፈጣሪ የተመሰገነ ይሁን። እንግዲህ ሌላ ምንም ይባላል።
በአሁኑ ወቅት ከማስተዋል በተጨማሪ በርካታ ወጣት ድምጻውያንም የሙዚቃ አልበሞቻቸውን አጠናቀው ለአድማጮች እያደረሱ ይገኛሉ። ባለፉት 3 ወራት ብቻ እንኳን ሮፍና ኑሪ፣ አስቻለው ፈጠነ፣ የማርያም ቸርነት ወይም የማና ሉል ሲሳይ አዲስ ስራዎቻቸውን ካበረከቱ ወጣት ድምጻውያን መካከል ናቸው። የሙዚቃ አስተማሪና ድምጻዊት ብሌን ዮሴፍ በብዛት እየወጡ ያሉት የሙዚቃ አልበሞች ልዩ ልዩ የዜማ ስልትና ቃና ይዘው የመጡ ናቸው ትላለች። ይህም ለሙዚቃ ፍቃሪያን ከቀደሙት ዘመናት የተሻለ የላይ ምርጫ እንዲኖራቸው እድልን የሰጠ ስለመሆኑ ትናገራለች።
በሀገራችን የሆነ የተገደበ አይነት የሙዚቃ ስታይል፣ የሙዚቃ መሳሪያን ብትል፣ ቅንብርን ብትል፣ በቃ ኤቭሪቲንግ ካለር፣ የአልበም ካለር የሚባለው ነገር አንድ አይነት ሆኖ ለብዙ ዘመናት ቆይተናል። አልበም ሲባል እኔ ማለት በቃ ቁጭ ብለ ሁለት አልበሞችን እንኳን ሁለት አልበሞችን በጣም ፖፑላር የሆኑ አልበሞችን ስታይ የምታገኘው እንዳለ 68 ወይም 60 ከሚባል የምትታገኛለ። ከዛ አንድ ሁለት ሬጌ ጠብ ይደረጋል። ከዛ ስሎ ዘፈን መጨረሻው ትራክ ላይ ኢቨን የትራክ ነምበሩ ራሱ ሳይቀየር በቃ ህዝብ የሚፈልገው እንዲህ አይነት ነው ተብሎ አንድ ፖፑላር የሆነ ነገር እንደ ሞዴል ይዞ በቃ በጣም በጣም ተደጋጋሚ የሆነ ካለር ነው። በጣም ለብዙ አመት ፕሮጀክት ተደርጎ ነው አንድ ደግሞ አልበም ወጥቶ 6-7 አመት ፈጀ እየተባለ ሲወጣ የምታገኘው ኦሬዲ ብዙ በቃ ብዙ የሰማኸውን አይነት ነውና አሁን በቅርብ የሰማናቸው አልበሞች ላይ በርካታ የሙዚቃ አይነቶች ነው የወጡት። እንደ ኢትዮጵያ ሙዚቃ ብዙ ያልሰማናቸው የሚመስሉ አሁን በቃ በቅርብ ጊዜ የሰማናቸውን ራሱ እንደ ምሳሌ ማንሳት ብንሞክር ማለት ነው። በጣም ፎክ የሆነ ስራን አስቻለው አወጣ። በጣም ፎክ ነው። በጣም ቱባ የሆነ በደንብ በቃ ሀገረኛ ከሙዚቃው ጨዋታ እስከ ቅንብሩ ብዙ ቱባ የሆነ ነገር ሰምተን ከዛ ደግሞ የማን ደግሞ ሰምተናል። በጣም ወርልድ ፊውዥን ወይም ዓለም አቀፋዊ የሆነ ስሜት ያለው ከኢትዮጵያ ውጭ የሆነ የሙዚቃ መሳሪያዎችንም የከተተ ከዛ ደግሞ ሌላ ቶፕ ስራዎችን ሰምተናል። በጣም እውቅ የለመድናቸውን የሚመስሉትን ከዛም ካቨር ድጋሚ የሚሰሩ ስራዎችንም ሰምተናል። እና አሁን እነዚህ አማራጮች በአንዴ በተወሰኑ ወራቶች ውስጥ ነው የወጡት። እነዚህ መውጣታቸው በጣም ለአድማጭ ብዙ በቃ ምርጫ ነው የሚሰጠው የቱን እንደሚወድና እንደማይወድ ራሱ ለመለየት ምክንያት የሚሆኑ ሰዎች ነው የሚሆኑት ማለት ነው። አማራጭ ሲበዙል የቱ እንደምትወድ የቱ እንደማትወድ ለማወቅ ይችላል። አንድ አይነት ነገር እየተሰጠ ሲሆን ግን ከባድ ሊሆን ይችላል እና እኔ በጣም በጣም ትልቅ አድቫንቴጅ ሆኖ ነው የሚታየኝ።
ብሌን የሙዚቃ አልበሞች በዚህ መልኩ በርከት ብሎ መውጣታቸውን ከሙዚቃ ዘመን ለውጥ ጋር አያይዛም ትመለከተዋለች።
በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት በኢትዮጵያ ሙዚቃ ላይ ያለ አይደለ? የሆነ ሲቀየሩ የሚያስታውቁ ዘመኖች አሉ። እየኖርክበት ሲሆን አንዳንዴ ኖቲስ ላታደርገው ትችላለህ። ካለፈ በኋላ ነው የምናስተውለው ይሆናል እንጂ አንዳንዴ ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ ያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው ለዛ ይመስለኛል እንግዲህ አንዱም ሌላኛው መገለጫ ይዘናል።
ዘመኑ በምን መልኩ እየተቀየረ ነው? በሙዚቃው
እየተቀየረ የሚመስለኝ የበለጠ ኢንዲቪጁዋል ኢፈርት ነው አሁን ያለው። የግለሰቦች አሁን በፊት ላይ በኦርጋናይዜሽን ወይ ደግሞ እንዳሳታሚ አከፋፋይ ብዙ ነገሮች አሉ። አሁን ግን አሁን ያመጣው በቃ ዘመኑ በዩቱብ የመሆኑ ነገር ከዛ ሞር ኦንላይን የሆኑ ነገሮች የሶሻል ሚዲያው ዶሚኔት ማድረግ አንድ ላይ ሆኖ ሞር የራሳቸው የሆነ ነገር ነው የሚኖራቸው። አከፋፋይ ማሳታሚ ምንም ሳይሆን አንድ ሙዚቀኛ በራሱ የሚፈርት በግሩፕ የሚፈርት ሆኖ ግን በራሱ መንገድ የሚሄድበት ጊዜ ላይ ነው ያለ ነው። ይሄ ግምገማም የለም። የአሁን የሳንሱሩ ጊዜ ታሪክ ሆኖ አለፈ። ከዛ በኋላ የአሳታሚዎቹም የሁሉም ነገር ታሪክ ሆኖ እያለፈ ይመስለኛል። አሁን ላይ በቃ የግለሰቦች ወይ ኢንዲቪዥዋል አርቲስቶች ልክ ዓለም ላይ ቀደም ብሎ ቢሆንም ይሄ ነገር በደንብ የተደላደለ ነው። ያጋ ግን አሁን ያ ነገር እየተደላደለ ይመስለኛል። በቃ ሁሉም የራሱን አሻራ የሚያሳርፈው ራሱ በፈለገው መንገድ ራሱ ኦን በሚያደርገው መንገድ ከዛም ደግሞ በፋይናንሻሊም በገንዘብም ብታዩ አንዴ ከሚከፈሉ የበለጠ ላይፍ ታይም የሆነ ነገር ሁልጊዜም በቃ እንደ ሮያሊቲ የሚሆን እንደምን የሚሆኑ ነገሮችን እያሰበ የሚሰራ ትውልድ ላይ ያለን ይመስለኛለሁ።
እንዚራ በሚል የሰየመውን አልበሙን ሰርቶ ለማጠናቀቅ ረጅም ጊዜ እንደወሰደበት የሚናገረው ድምጻዊ ማስተዋል እያዩ በኮሮና ወረርሽኝ ወቅት የነበረው የጥሞና ሁኔታ ስራዎችን ለማፍጠን እንደረዳው ያስታውሳል። ይህም ምናልባት ሌሎችም በተቀራራቢ ጊዜ ልዩነት ስራዎቻቸው ለመልቀቃቸው ምክንያት ሊሆን እንደሚችል የሚያስረዳል።
ኢንተርኔት ዘመኑ ጥሩ ሆነና በደንብ ብዙ ዲጂታል ፕላትፎርሞች አሉ። ኢቭን አሬንጅመንትም ወይም የሙዚቃ ቅንብርም የሚሰራበት ወይ ሞር ዲጂታል ዲጂታላይዝድ ሆነ አሰራር ነው እና ስራውን ለማቅለሉ መንገድ በደንብ ጥሩ ይሆናል። ጥሩ የሆነው በዛ ምክንያት ይመስለኛል። ይሄ ኮቪድን ዓለም ላይ የነበረው በሽታ አርቲስቱን በተለይ ደግሞ ቤቱ ቁጭ ብሎ እንዲያሰራስና እንዲሰራ አግዞታል ብዬ ተስፋ አደርጋለሁ። እኔንም ጨምሮ ማለት ነው። ለዛ ይመስለኛል አሁን በተደራራቢ ብዙ ስራዎች አንድ ላይ የወጡበት ምክንያት ለዛ ይመስለኛል።
በእርግጥ የወረርሽኙ ወቅት ለአልበም ስራዎች ዝግጅት ሚና እንደነበረው የምታምነው የሙዚቃ መምህርቷ ብሌን በበኩሏ የሙዚቃ አልበም ሰርቶ ማጠናቀቅ የሚያስገኘው የሙዚቃ አፍቃሪያን ከበሬታም አሁን ለታየው ተነሳሽነት ሌላው ምክንያት ሊሆን እንደሚችል ታክላለች።
አንድ ሙዚቀኛ አንድ ዘፋኝ በቃ ትልቁ እንደ አላማ አድርጎ እንደው እስከዛ ድረስ ነጠላ ዜማ እየሰራው ልቆይ እንጂ አልበሜንማ እንደዚህ በዚህ ጊዜ ልስራ አልበሜንማ ሳልሰራ ነው የሚለው ትልቅ እንደ ግብ ነው። ደግሞ ስታስበውም በጣም ብዙ ልፋት በጣም ብዙ ጊዜና ብዙ ነገር የሚወስድ ነገር ስለሆነ እንደሱም መባሉም አያስበትም በእርግጥ። እና እሱ ነገር አንዱ ምክንያት ይመስለኛል።
በዘመኑ በተለይም የማህበራዊ ትስስር ገጽ መተግበሪያዎች ሙዚቀኞች ወደ አድማጮች በቀላሉ ስራቸው እንዲያደርሱ አስችሏቸዋል ትላለች መምህርት ብሌን ዮሴፍ። ይህም የራሱ አሉታዊና አዎንታዊ አስተዋጽኦ እንዳለው ታመለክታለች።
የሙዚቃ ጥራትን በሶሻል ሚዲያ ውስጥ ባለው ጩኸት በሱ መለካት ልክ ላይሆን ይችላል። ግን ዘመን እንደዚህ ነው። የራሱን አድቫንቴጅ ሲሰጥ ሁልጊዜም ደግሞ ከጎኑ ይዞት የሚመጣው ነገር አለ እና ሁሉም ነገር በቃ ሊስተካከል ልክ ሊሆን አይችልም ብዬ አስባለሁ። በተለይ አርት ላይ ሁሌ ሁሉም ዘመን ላይ እንዲህ ነው የሚያስማማ ፕላትፎርም ኖሮት አያውቅም። ሁሌም ኮምፕሌን የሚኖርበት ነገር ይኖራል። የትኛው ያመዝናል የሚለውን ማየት ነው እና ሁልጊዜም እንዳልኩ ዲስአድቫንቴጅ ሊኖር ይችላል ወይ ደግሞ ማይሆን ወይ ይሄ እንዲህ ሊሆን ነው እንዲህ ነገር የምትልደው ነገር ሊገጥምህ እንዳለ ሆኖ ግን እንደው በንዙ በቀና ልቦና ስታየው በጣም የሚገርሙ የሙዚቃ ባለሙያዎች ስንትው ብለው የወጡበት ጊዜ ነው አሁን ካለንበት ዘመን ጋር ማለት ነው። በፊት ላይ ወይ በሲዲ ወይ በካሴት የተወሰኑ አንጋፋዎችን ብቻ ነበረ ደጋግመን የምናየው። ከሆነ ጊዜ በኋላ የነጠላ ዜማውም ከመጣ ከዛም ደግሞ አሁን ወደ አልበም ሲመጣ እነዛ ሲተጉ የነበሩት በነጠላ ዜማው ስራ ላይ አሁንም ድረስ እነሱ ናቸው ወደ አልበም መንፈስ ውስጥ መጥተው በጣም በቃ የሚያስደንቁ ስራዎችን ሲሰሩ የምታየው እና ይሄ የዘመን ሽግግር የሚመስለኝ አንዱም እሱ ነው።
ጎንደር ተወልዶ ባህር ዳር ያደገውን ማስተዋል እያዩን ብዙዎች በቴሌቪዥን መስኮት በተላለፉ የሙዚቃ ተሰጥኦ ውድድሮች ላይ ያውቁታል። በቅርቡ በሙሉ አልበም ስራው የመጣው ድምፃዊ ማስተዋል የሁለተኛ አልበም እቅዱንና ቀጣይ ትልሞቹ በተመለከተ በሚያወጋን ሀሳቡና በሚያንጎራጉርልን ሁለተኛ ዘፈኑ ግብዣ ልሰናበታችሁ።
ከዚህ በኋላ እግዚአብሔር መቼም ሀገራችንን ሰላም ያደርግልንና እኛንም እድሜ ይስጠንና ከጾሙ በኋላ ልክ ፋሲካ እንደተፈሰቀ ከዳግማ ትንሳኤ በኋላ አንድ ሪሊዝ ኢቨንት ስላላደረግን ስላልሰራ አርቲስቶቻችንን ባለሙያዎችንም ሰብሰብ አድርገን ሪሊዝ ኢቨንት እናዘጋጃለን ብለን ተስፋ እናደርጋለን። ኦልሬዲ ፕሮግራሙን ጀምረናል። ፕሮሰሱም ልክ አልበሙ ከወጣ በኋላም ያው ሁላችንም ስራ ላይ ነን። እንግዲህ እየሰራን ነው። ምን ይዘን እንደምን ነው እንግዲህ ፈጣሪ እንግዲህ ቢጨምርበትና ጥሩ ነገር ይሁን እንደምንመራ ተስፋ አለ። ስንቴ ልማረክሽ ልማረክሽ በውበትሽ ስንቴ ልሽ በኩራት ልሽ በኩራት እያጣው ቃላት ለዘመኑ ነሽ ትዝታው እንኳን እንደኔ ለተረታው።
አሁን ደግሞ በኬንያ በስደት ላይ ያሉ ጋዜጠኞች ስራቸው እንዲቀጥሉ ወደሚያግዘው ማዕከል ነለፍ። በኬንያ በስደት ላይ የሚገኙ ጋዜጠኞች ሚዲያ ግሩፕ የተሰኘ ተቋም በሚሰጠው ያጋርነት ስልጠና እድል ወይም ፌሎሺፕ አማካኝነት በሙያቸው ስራቸውን ለመቀጠል የሚያስችል ድጋፍ እያገኙ ናቸው። ቪክቶሪያ አሙንጋን ከናይሮቢ ኬንያ ድረሰችን ዘገባ ኤደን ገረመው እንደሚከተለው ወደ አማርኛ መልሰዋለች።
የኢስራ ዳውድ የጋዜጠኝነት ጉዞ በጎርጎሮሳውያን 2023 ተስተጓጉሏል። በሱዳን በሁለቱ ኃይሎች መካከል ጦርነት ሲጀመር ጋዜጠኛዋ ሀርቱም ከሚገኘው መኖሪያ ቤቷ ለመሰደድ ተገድዳለች።
We had to move from our house to another
ከመኖሪያ ቤታችን ወደ ሌላ ክልል መሄድ ነበረብን። እዚያ 10 ቀናት ያህል ከቆየን በኋላ ሴቶች እንደሚጠለፉና እንደሚደፈሩ ሰማን። ያለኛ በጣም የሚያስፈራ ነገር ነበር።
ባለፈው አመት ግንቦት ወርላይ ወደ ኬንያ የመጣችው ኢስራ ኑሯን ለማቋቋም እየጣረች ነው። ምስጋና ለሚዲያ ድጋፍ መርሃ ግብር ይሁንና የሚያግዛት አግኝታለች። መርሃ ግብሩ ተቀማጭነቱን በጀርመን ሀገር ባደረገው የመገናኛ ብዙሃን ትብብርና ሽግግር MICTና እንዲሁም በአፍሪካ አጋሮቹ የሚተገበር ሲሆን በስደት ላይ የሚገኙ ጋዜጠኞችንም ያግዛል። ኢስራ በዚህ በምስራቅ አፍሪካና በሱዳን ግጭት ለተፈናቀሉ ጋዜጠኞች የፌሎሺፕና የትምህርት መርሃ ግብር ላይ የገንዘብና ህጋዊ ድጋፍ ማግኘት ቻሊሲዮን ስራዎቿም ለህትመት በቅተውላታል።
I wrote three articles of course under the supervision of
ሶስት ጽሁፎችን ጽፌያለሁ እና እነዚህ ፕሮጀክቶች እየታዩ ነው። ስራዎችን ስለከላቸው ስለዚህ ነገር ብትጽፊ በዚህ ነገር ላይ ብታተኩሪ የሚሉ አስተያየቶች ደርሶኛል። ይሄ ጥሩ የመማሪያ መንገድ ነው።
ማዕከሉ እስካሁን ድረስ በአለም ዙሪያ ላሉ 80 ጋዜጠኞች ድጋፍ ያደረገ ሲሆን ከዚህ ውስጥ 15ቱ በኬንያ የሚገኙ ናቸው። በዚህ መርሃ ግብር ለመሳተፍም የሚያመለክቱ ባለሙያዎችን የሚገመግሙ ቡድንም አላቸው። ጄ ዌግነር የመገናኛ ብዙሃን ትብብርና ሽግግር MICT ዳይሬክተር ናቸው።
The fellowship usually runs for about 3 to 4 months.
መርሃ ግብሩ ከሶስት እስከ አራት ወር ጊዜ የሚፈጅ ሲሆን ሁለገብ አቀራረቡ ደግሞ በግለሰብ ደረጃ የሚሰጡ 7 ክፍሎች አሉት። እነዚህ የትምህርት ክፍሎች ስለ ደህንነት ሁኔታዎች፣ ስለ ማህበረሰብ ህይወት ድጋፍ፣ የአካላዊና የአእምሮ ጤና ድጋፍ እንዲሁም አካታችነትና የህጋዊነት ሁኔታን ያካትታሉ።
እንደ ዓለም አቀፉ የፕሬስ ማህበር በመስራቅ አፍሪካ IPAEA ያሉ አጋሮችም የጋዜጠኞቹን ስራዎች ከፍለው በመግራት እንዲሁም ደግሞ ጋዜጠኞቹ ለስራ ሲሄዱ የሚያስፈልጓቸውን የፕሬስ ይለፍ ማረጋገጫዎችን በማዘጋጀት ያግዛሉ። በተጨማሪም ለጋዜጠኞቹ የስራ ቦታ መዘጋጃሉ። ቬንቹራ ኬሪኮ የዓለም አቀፍ ፕሬስ ማህበር የምስራቅ አፍሪካ የመርሃ ግብር ስራ አስኪያጅ ናቸው።
Basically, I heard chunk of what you're trying to even continue more.
ይሄ የጋራ የስራ ስፍራ እንዲሁም የፈጠራ ስራዎችን ሐሳብ የምናንሸራሽርበት ነገሮችን በአዲስ መንገዶች የምንሰራበት ልንቀጥለው በመንፈልግበት የምንሞክረው ነገር ትልቁ አካል ነው።
የመንግስታቱ ድርጅት የትምህርት የሳይንስና የባህል ተቋም ዩኔስኮ ግጭትና ጭቆና በየአመቱ በመቶዎች የሚቆጠሩ ጋዜጠኞች እንዲሰደዱ እያደረጉ ነው ሲል አስታውቋል። ሚሳኮ ኢቶ የዩኔስኮ የተግባቦት አማካሪ ናቸው።
You also have a journalist who face
የመገናኛ ብዙሃን ገጽታን ለማዳከም ተብሎ የፖለቲካ ጭቆና፣ የመሪዎች ትንኮሳ፣ የሚጽፉትን ነገር ቁጥጥር የሚደረግባቸው በወንጀለኞች ቡድን የበቀል እርምጃ የሚደርስባቸው ጋዜጠኞች እናንተም አሏችሁ።
ጋዜጠኛ ኢስራ ዳውድን ጨምሮ በሱዳን 8.5 ሚሊዮን የሚሆኑ ሰዎች ባለፈው አመት በግጭት ሳቢያ መፈናቀላቸውን የዩኔስኮ ግምት ያሳያል። ኢስራ ወደ ሀገሯ የመመለስ ተስፋ አላት። እስከዛው ድረስ ግን የሚዲያ ማዕከሉ በስደት ላይ ያሉ ጋዜጠኞች መደበኛ ህይወታቸው እንዲጠበቅ ያግዛቸዋል። ለቪክቶሪያ አሙንጋ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
የመጨረሻው የጋቢና የምሽቱ ዝግጅታችን የሰው ሰራሽ ልቀት ለሰዎች ቤዛነት ይላል። የሰው ሰራሽ ልቀት በህፃናት ወይም በግዳጅ የጉልበት ስራ ላይ በተሰማሩ ሰዎች የተሰሩ ቁሳቁሶችን ንግድ ለማስቆም ሊውል ነው። የዩናይትድ ስቴትስ የሀገር ውስጥ የደህንነት መስሪያ ቤት የሰው ሰራሽ ልቀት ቴክኖሎጂ በመጠቀም ያለ እድሜያቸው ለስራ በተሰማሩ ህፃናት አሊያም በግዳጅ ለጉልበት ስራ ላይ በተሰማሩ ሰዎች የተሰሩ ቁሳቁሶችን ለመለየትና ወደ ሀገር ውስጥ እንዳይገቡ ለመከልከል የሚቻልበትን መንገድ እያጤነ ነው። የጁሊታ ወዘገባ ነው። አሉላ ከበደ የሚከተል አቀርበዋል።
በዓለም ዙሪያ በየአመቱ በሚሊዮኖች የሚቆጠሩ ሰዎች አስከፊ የጉልበት ብዝበዛ በተንሰራፋበት ሁኔታ ውስጥ ለመስራት ይገደዳሉ። ይህም ዓለም አቀፉ የሰራተኞች ጉዳይ ድርጅትና ዩኒሴፍ በቅርቡ ይፋ ያደረጓቸው አሃዞች እንደጠቆሙት እድሜያቸው ከአምስት እስከ 17 ዓመት የሆኑ ቁጥራቸው 160 ሚሊዮን የሚደርሱ ህፃናትንም ይጨምራል። ይህን እያደገ የመጣ ስጋት ለመቅረፍ የዩናይትድ ስቴትስ የሀገር ውስጥ ደህንነት ሚኒስትር የሰው ሰራሽ ልህቀት ቴክኖሎጂን በመጠቀም በጉልበት ስራ ተገደው በተሰማሩ ሰዎች የተሰሩ እቃዎችን ለመለየትና ወደ ሀገር ውስጥም እንዳይገቡ ለመከላከል የሚሰራ አዲስ ግብረ ኃይል አቋቁሟል።
We will seek to deploy AI to more ably screen cargo, identify
የሰው ሰራሽ ልህቀት ቴክኖሎጂን በመጠቀም ወደ ሀገር ውስጥ ከሚገቡ ምርቶች ውስጥ በግዳጅ በጉልበት ስራ በተሰማሩ ሰዎች የተመረጡ እቃዎችን መለየትና ጉዳቱን መቆጣጠር እንሻለን።
ችግሩን ከምንጩ ለመፍታት ትልቅ እገዛ ያደርጋል ይላሉ በዩናይትድ ስቴትስ የሰራተኞች ጉዳይ ሚኒስቴር የዓለም አቀፍ ጉዳዮች ረዳት ሚኒስትሯ።
For example, looking at cobalt that might be mined in the Democratic Republic of Congo.
ለምሳሌ የሚያህል ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተመረተ የኮባልት ምርት የት እንደሚደርስ እንመልከት። ቻይና ውስጥ ወደ ሊቲየም አዮን ባትሪነት ተቀይሮ ዩናይትድ ስቴትስ ውስጥ በመናገኛቸው የኤሌክትሪክ ተሽከርካሪዎች ባትሪዎች ላይ ይቀጠማል።
የሰው ሰራሽ ልህቀት ቴክኖሎጂ ተቃሚ ሊሆን ቢችልም እስካሁን ብቃቱ ሙሉ በሙሉ ያለመረጋገጡንና በጥንቃቄም ተግባር ላይ መዋል እንዳለበት ባለሙያዎች ያስጠነቅቃሉ።
Having previously worked at CBP, I'm very excited about what machine learning
አካባቢውን አጥኖ እንደሚደርስበት አውቃለሁ። ይህንና እንደ ቻይና ያለ አካባቢን ለማጤንና ለመረዳት ስትሞክር ከቻይና ትክክለኛ መረጃ ማግኘት ምን ያህል ከባድ እንደሆነ ይያወቅ። በሰው ሰራሽ ልህቀት አማካኝነት የተገኘው መረጃ በርግጥ ትክክለኛ መሆኑን እንደምን ማረጋገጥ ይቻላል?
ከቴክኖሎጂው በተጨማሪ የሚያስፈልገው ፍቃደኝነት ነው ይላሉ ቲያንሊ።
We need governments and companies being willing to take the steps to
መንግስታትና ኩባንያዎች በየበኩላቸው ህጎችን ለማውጣትና የወጡትንም ለማስከበር እንዲሁም ለመቆጣጠር እርምጃዎችን መውሰድ ያስፈልጋናል።
ይህ በእንዲህ እንዳለም የሰው ሰራሽ ለቀጥ ቴክኖሎጂን በመገልገል የተባለውን ስራ እንዲሰራ የተቋቋመው ግብረኃይልም በጉዳዩ ዙሪያ ያጠናቀረውን የጥናት ሪፖርት በመጪዎቹ ወራት ውስጥ ለሀገር ውስጥ ደህንነት ሚኒስቴር ያቀርባል ተብሎም ይጠበቃል።
ጋቢና ቪኦኤ አበቃ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።